የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ጤና ይስጥልኝ አድማጮቻችን፣ እንደምን ሰነበታችኋል? ለኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያሰማውን ሀገር በየሰሞች ሲሰኘ ሳምንታዊ ዝግጅታችን ጀምረናል። ፕሮግራማችን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። እንደተለመደው የዛሬውን ፕሮግራማችን በቀደም ዜና እንጀምራለን። አሽናፊ እንደምን ሰነብታል? አንተ ወደ ዜና አምራለን።
በመላው ዓለም በድረ ገጻችን የምትከታተሉን ኢትዮጵያና ትውልደ ኢትዮጵያን አድማጮች ጤና እንደምን ሰንብታችኋል? በኢትዮጵያ ጊዜ አቆጣጠር ዕለቱ ረቡዕ ነሐሴ 16 2010 ዓ.ም ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብርሃኑ ነኝ። በኦሮሚያ ክልል የተለያዩ ከተሞች የሕግ የበላይነትን ለማስከበር በተወሰዱ እርምጃዎች በመቶዎች የሚቆጠሩ ሰዎች በቁጥጥር ስር መዋላቸው ተገልጿል። ህብረተሰቡ የዴሞክራሲ ስርዓት ግንባታውን ለማጠናከር መስራት እንደሚገባ የወደድ ማዕከላዊ ፍትህ ቤት ኃላፊ አስታወቁ የሚሉት ናቸው። ሌሎች ዜናዎች አሉን። በሰሞኑ ጉዳዮችም ላይ እንደወትሮው ሁሉ እንወያያለን። በቅድሚያ ዜናዎችን በዝርዝር በኦሮሚያ ክልል ህብረተሰቡንና የጸጥታ አካላትን ያሳተፈው የህግ የበላይነትን የማስከበር ስራ ተጠናክሮ መቀጠሉን በውህድድ ማዕከላዊ ኮሚቴ ጽህፈት ቤት የገጠር ፖለቲካ አደረጃጀት ዘርፍ ኃላፊ አቶ አዲሱ አረጋ ገልጸዋል። ኃላፊው ሰሞኑን እንደገለጹት የተለያዩ ህገወጥ ድርጊቶችን በመፈጸም የተጠረጠሩ 197 ግለሰቦች ቁጥጥር ስር መዋላቸውን አስታውቀዋል። ከትላንት በስቲያ 171 ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጾ እንደነበር ይታወሳል። የወደድ የገጠር ፖለቲካ አደረጃጀት ዘርፍ ኃላፊ አቶ አዲሱ አረጋ ከትላንት በስቲያ እንዳስታወቁት ግለሰቦቹ በቁጥጥር ስር የዋሉት በተለያዩ ህገወጥ ተግባር ላይ ተሰማርተው ሲንቀሳቀሱ ነው። ይህን ጉዳይ በውይይት ክፍለ ጊዜያችን ሰፋ አድርገን እንመለከተዋለን። ህብረተሰቡ የተገኘውን ለውጥ በመጠበቅ በሀገሪቱ የሚደረገውን የዴሞክራሲ ስርዓት ግንባታ ለማጠናከር መስራት እንዳለበት የወደድ ማዕከላዊ ጽህፈት ቤት ኃላፊ ወይዘሮ አዳነች አቤቤ ተናገሩ። የጽህፈት ቤት ኃላፊዋ ባለፈው እሁድ የምዕራብ አርሲ ዞን እና የሻሸመኔ ከተማ ነዋሪዎችን ያሳተፈ የሰላም ውይይት አካሂደዋል። በውይይት ላይ የፖለቲካ መብት ተሟጋቹና አክቲቪስት ጃዋር መሐመድን ለመቀበል በሻሸመኔ የተደረገው ዝግጅት ክፍተት እንደነበረበት ተሳታፊዎቹ አንስተዋል። በዚህ ሳቢያም በዕለቱ በሻሸመኔ ከተማ ከማህበረሰቡ ባህልና መገለጫ ባፈነገጠ መልኩ ህገ ወጥ ድርጊት መፈጸሙን ጠቁመው የተፈጸመውን አረመኔያዊ ድርጊትም አውግዘዋል። በዚህ ድርጊት ላይ የተሳተፉ አካላትም አስፈላጊውን ቅጣት ሊያገኙ እንደሚገባም ተሳታፊዎቹ ጠይቀዋል። ተሳታፊዎቹ በምዕራብ አርሲ ዞን ከፍተኛ የሆነ የመልካም አስተዳደር ችግር መኖሩንና የተጀመረው የለውጥ እንቅስቃሴ በዞኑ እንደማይስተዋል ጠቁመዋል። በዚህ ሳቢያም የተደራጁ አመራሮች ህገወጥ ድርጊት እየፈጸሙ መሆኑን ጠቅሰው በዞኑ የተፈለገውን ያክል ልማት፣ ሰላምና መረጋጋት አለመኖሩን አስረድተዋል። በኢትዮጵያ ሶማሌና በኦሮሚያ ክልሎች ወሰን አካባቢ አልፎ አልፎ የሚታየውን ግጭት ለመከላከል ህግን መሰረት ያደረገ የመፍትሄ አቅጣጫ ሊቀመጥ እንደሚገባ የኦሮሚያና የኢትዮጵያ ሶማሌ ክልል የዩኒቨርሲቲ መምህራን ገለጹ። የዩኒቨርሲቲ መምህራኑ በቅርቡ በሁለቱ ክልሎች አካባቢ የተከሰቱ ግጭቶችና የመፍትሄ አቅጣጫዎች ላይ የመከረ ውይይት አዲስ አበባ አካሂደዋል። በዚህም ምሁራኑ በጋራ መድረካቸው ላይ በሁለቱ ክልል ህዝቦች መካከል የሚታየውን ግጭት ለመፍታት ያስችላሉ ያላቸውን የጋራ ሀሳባቸውን መጋራታቸውንም ገልጸዋል። የሁለቱ ክልሎች ህዝቦችን ከሚለያያቸው ልቅ የሚያቀራርቧቸው እሴቶች የሚበዙ በመሆኑ የሁለቱ ክልሎች ህዝብ አንድነት የማጉላት ስራ ላይ መሰራት እንዳለበትም ተገልጿል። የሁለቱ ክልል ህዝቦች በበርካታ ጉዳዮች ከመተሳሰራቸውን በላይ ለዘመናት በትብብር የኖሩ መሆኑንም ምሁራኑ አመልክተዋል። የመለስ ሌጋሲና የኢትዮጵያ ህዳሴ ጉዞ በሚል መሪ ቃል 6ኛ ዓመት ዝክረ መለስ ዜናዊ ሀገራዊ የፓናል ውይይት በመቀለ ከተማ ተካሄደ። የፓናል ውይይቱ ሲከፈት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል እንደገለጹት አቶ መለስ ከወጣትነት ዘመናቸው ጀምሮ ለህዝብ ጥቅም የቆሙ ለበርካታ ፈታኝ የሀገርና የህዝብ ችግሮች በጥናት ላይ ተመስርቶ መፍትሄዎችን የሰጡ የህዝብ ልጅ ናቸው። አቶ መለስ በኢትዮጵያ ታሪክ ጉልህ ቦታ ያላቸው መሆኑን የሰሩትን ታሪክ የሚመጥን ክብር ሊሰጣቸው እንደሚገባም ዶክተር ደብረጽዮን ገልጸዋል። አያይዘውም በኢትዮጵያ እስከ ቅርብ ጊዜ ድረስ እየመጡ ያሉ ለውጦችን ስናስታውስ ከድህነትና ኋላቀርነት ለመላቀቅ የደከሙትና ውጤት ያስገኙትን አቶ መለስ ዜናዊ ልናስታውስ ግድ ይላል ብለዋል። በ2010 ዓመተ ምህረት ከ4.1 ቢሊዮን ዶላር በላይ ያስመዘገቡ 156 ትላልቅ ኩባንያዎች በተለያዩ የኢንቨስትመንት ዘርፎች ለመሳተፍ ወደ ኢትዮጵያ መግባታቸውን የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስትሩ በሰጠው መግለጫ እየተጠናቀቀ ባለው ዓመት ከኢኮኖሚ ዲፕሎማሲ አኳያ የላቀ ውጤት የተመዘገበበት ነበር ብለዋል። በዋና መስሪያ ቤት በኤምባሲዎችና በቆንስላ ጽህፈት ቤቶች በተሰሩ ስራዎች የውጭ ኩባንያዎች በኢትዮጵያ ያሉ የኢንቨስትመንት አማራጮችን በስፋት እንዲገነዘቡ የማድረግ ስራ መሰራቱን ነው ሚኒስትሩ ያመለከተው። እንግዲህ ዘውዱ፣ ለእሱ ያሉን የሰሞኑ ዜናዎች እነዚህ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡት ኢትዮጵያን ድምጽ የሬዲዮ አገልግሎቱን ፕሮግራማችን ይቀጥላል።
ورخي خي ولا لا يا ولا لا يا
አድማጮች የምትታደሙት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ከጊዜ ጋራ በመሻማት ቀኑን ዘነጋሁኝ። ዛሬ የፍልሰታ የማርያም እርገት ተቀን የሚከበርበት በዓል ነው። እንኳን ለፍልሰታው ለፍልሰታ በዓል አደረሰ። እንዲሁም ለሰላም አደረሰ። አዎ ያልኩልህ ለኦርቶዶክስ አማኖት ተከታዮች ምኞት እየተመኘን በዛውም ደግሞ በትላንትናው ላይ ተከበረውን የኢድን በዓል ምክንያት በማድረግ ኢድ ሙባረክ ብንላለን ለሙስሊምና ሃይማኖት ተከታዮች አድማጮቻችንም። እና ተዘናጋሁኝ እየረፈደብኝ ስለነበረ አንድ ጊዜ ትስታለህ መስበር። ለማንኛቸውም ግን እንኳን ለሁለቱም ሃይማኖት ተከታዮች እንኳን ለበዓሉ በደህና ደረሳችሁ እያለን ነው እንግዲህ ወደ ቤታችን የምንገባው። ካለፈው ሳምንት ወዲህ ብዙም ጥቃትና ግጭቶች አልሰማንም። ይህ ደግሞ ጥሩ ዜና፣ ጥሩ ሁኔታዎችን ያሉ ይመስላል። እንደው ከሰላምና መረጋጋቱ አኳያ ስትመለከተው አሁን ያለው ሁኔታ ምን ይመስላል? ጠቅላላ አድርገውና
እንግዲህ ያው አንተ እንደጠቀስከው ምንም የሰላም ችግር፣ የሰው ህይወት የጠፋበት፣ ንብረት የወደመበት፣ መንገድ የተዘጋበት አልሰማንም የለም። እንግዲህ አንድ ሳምንት ያህል አንድ ሳምንት በላይ ጊዜ እዚህ ውስጥ አሳልፈናል። ይሄ ጥሩ ነገር ነው። ይሄው እንዲቀጥል ነው የምንፈልገው። ግን ዋስትና የሚሰጠን ነገር ግን ዝም ብለን ስናየው የታመቁ ነገሮች ግን ያሉ ይመስላሉ።
ለምሳሌ
አሁን በደቡብ ክልል ለምሳሌ ህግ የማስከበር ስራ እየተሰራ ነው። ልክ እንደ ኦሮሚያ ሁሉ ከዚሁ ከግርግር ጋራ ህገወጥ ተግባር ላይ የተሰማሩ ወደ 300 ሰዎች በቁጥጥር ስር ውለዋል። ሌላም ግጭት አልተከሰተም። ይሁን እንጂ በኦሮሚያና በኦሮሚያ የጉጂ ጎሳና በጌዲዮ መካከል በተፈጠረው ግጭት ወደ 1 ሚሊዮን ሰው ነው የተፈናቀለው። እነዚህን በተለይ ከክልሉ ከኦሮሚያ ክልል የተፈናቀሉትን የጌዲዮ ተወላጆች ለዘላለም እድሜ ልካቸውን እዛው የኖሩ የተዋለዱ ባህል የተጋሩ ሰዎች ናቸው። ሌላ ሀገር የላቸውም። ሀገር የሚሉት ግን ወደ ነበሩበት የመመለሱ ነገር ተስፋ ሰጪ ከማለት ያለፈ እስካሁን ምንም የተደረገ ነገር የለም። እንግዲህ በጣም አንድ ትልቅ ኮንፈረንስ እንኳን ከተደረገ አንድ ወር ገደማ የሆነው ነው። ይሄ ጎንዶሮ የሚባል በሁለቱ ብሔሮች መካከል ከዚህ ቀደምም ግጭት ሲደረግ እርቅ የሚመሰረትበት ነው። በሁለቱም በኩል የሀገር ሽማግሌዎች፣ አባገዳዎች ተገኝተዋል። እነዛም ገዳ ስርዓት አላቸው። የሚገርመው ረጅም ጊዜ ከኦሮሞዎች ጋር ስለኖሩ በጣም ተመሳሳይ የሆነ የገዳ ስርዓት አላቸው። የኦሮሞ ወሰን ላይ ያሉት ጌዲዎች፣ ሁለቱም በኩል ያሉ አባገዳዎች፣ የሀገር ሽማግሌዎች እና ሌሎችም ሰዎች፣ ወጣቶች ቀሮ በኦሮሞ በኩል እና የመንግስት የስራ ኃላፊዎችም ተገኝተው በጣም ትልቅ ነበረ። እልልታው፣ ጭብጨባው፣ ፉጨቱ በጣም ልዩ ነበረ። እኔ ይሄ በሆነ በሳምንት ውስጥ አንድ ትልቅ ነገር እናያለን ብዬ ነበር። ግን እስካሁን ሰዎቹን ወደ ነበሩበት የመመለስ ነገር ተስፋ ሰጪ ከማለት ያለፈ አንድም በተጨባጭ የተደረገ ነገር የለም። ይሄ አንድ ችግር መኖሩን ያመለክታል እና በጥንቃቄ ካልተያዘ በስተቀር በማንኛውም ሰዓት አመቺ ነገር ሁኔታ ሲያገኝ ሊፈነዳ የሚችል ነገር መኖሩን ያመለክታል። ቀላል አልሆነላቸው ቂም እና ቁርሾ ያለ ይመስላል። ቂም እና ቁርሾ ደግሞ ጊዜ ነው የሚጠብቀው።
የሚፈነዳ ነገር ነው።
የሚፈነዳ ነገር ነው። ሌላ እንግዲህ
እዛው ላይ ልጨምርልህና በደቡብ ክልል በሀዲያና በሲዳማ መሀል ያለ ችግር የሀዲያ ሰዎች ከስራ ከቦታና ከስራችን ህገ ወጥ አሰራር ነው የቤት ግንባታ ነው በማለት እያፈረሱብን ነው እና መንግስት ይድረስልን የሚል አቤቱታም አይቻለሁ ዛሬ ጠዋት ከመውጣቴ በፊት እና እነሱ አሁን ያልከው ነገር እርግጥም ድምቅ የምትለው ነገር የተደበቀ ነገር አለ። እዚህም እዛም እና
የተደበቀ ነገር አለ። ስለዚህ እዛ አካባቢ አየህ አንድ አሁን እንግዲህ ይህንን የፖለቲካውን ትራና እናደርጋለን በሚል በሪፎርሙ አንድ ነገር ከነበረበት ቦታ አንድ ነገር ነቅሎ ፎቀቅ አድርጓል። እና ነቅሎ ፎቀቅ ሲያደርግ የተናጋ ነገር አለ። እንግዲህ ያ የፎቀቅ ተደርጎ የቆመበት ቦታ ጋር ሴትል እስኪያደርግ ድረስ በመላ ሀገሪቱ ችግሮች አሉ እና ዋናው ነገር ሴትል ሊያደርግ ይችላል፣ ግን ዝም ብሎ እንደዋዛ እንደ ወቅት እንደሚፈራረቀው የተተከለ ኮባ እንደሚያድገው በራሱ ጊዜ ይመጣል ብሎ መጠበቅ አያስፈልግም። ከባድ የህግ የበላይነት ስራን የመስራት ይፈልጋል እና አንተ እንዳልከው ነው፣ ፖቴንሻሉ አለ፣ ምቅ ነገር አለ። ሌላ የ በዚህ በኦሮሚያና በሶማሊያ አካባቢ ግጭቶች ባይታዩም ግን አሁንም ሙሉ በሙሉ አስተማማኝ ሰላም ማስፈን አልተቻለም። በቀደም አሁን ቅድም ዜና ላይ ተጠቀስኩልህ ምሁራኖች የሁለቱ ክልል ተወላጆች የዩኒቨርሲቲ መምህራን ተሰብስበው አዲስ ነገር አልነገሩንም። ሁለቱ መካከል ያለ ሰፊ የጋራ ባህል አለ፣ በጋብቻ ተቀላቅለዋል፣ ተመሳሳይ ሃይማኖት ነው ያላቸው። እንደውም አንዳንዱ ጎሳ ለምሳሌ ገሪና ጃርሶ ሶማሌ ሆኖ ኦሮሞ ለመለየት እስኪያስቸግር ድረስ ወደኋላ ሄደህ ደሙን ስትቆጥር ኦሮሞ ሆነ ታገኘዋለህ። አክቹዋሊ ግን የሚናገረውና የሚኖረው ሶማሌ ሆነ ታገኘዋለህ። በዚህ ደረጃ የተደባለቁና ከማንም በላይ ከሌሎች ብሔሮች በተለየ ሁኔታ የጋራ እሴት ያላቸው እነዚህ ነው የጋራ የእርቅ ስርዓት አላቸው። እነዚህ መጠናት አለባቸው ነው ያሉት። አዎ አላቸው። በተለይ በቦረና አካባቢ ነጋ ቦረና የሚባል ሁልጊዜ ግጭት ሲፈጠር ወዲያው ይቀመጣሉ፣ የሚፈታበት አለ። ለእነዚህ ሁሉ አሸንፏል። እስካሁን እነዚህን ነገሮች በተደጋጋሚ ነው የተነገሩት። እኛ እንኳን ስንት ነው ያነሳነው ስለዚህ ነገር። የሁለቱ ሀገር ሁለቱ ህዝቦች አንድ ላይ ሸንጎ ሁሉ ተቀምጠዋል። የሁለቱ ክልል አመራሮች ተቀምጠዋል። ተጽፎበታል። ብዙ ምሁራን ተናግረውበታል። አልተቻለም እና አሁንም የምሁራኖቹ ስብሰባ አዲስ ነገር አልነገረም እና ምንድን ነው ችግሩን አይደንቲፋይ ያለማድረግ ነገር አለ እና እንደው ዝም ብሎ ከዚህ በፊት ከነበሩት አንዱ አድርጌ ነው እንጂ ተጨባጭ ነገር ያደረገ ሆኖ አላገኘሁትም። ችግሩ አሁንም ውጥረቱ እንዳለ ነው። በዚህ ላይ እንግዲህ የጎረምሳ ነገር ጎረምሳ ሁሉ ነገር በኃይልና በግርግር የሚሆን ስለሚመስለው በዚህ አሁን የኦሮምኛ የፌስቡክ ገጾችን ብታይ እዚህ ወራነ ቢሉሱማ ኦሮሞ የሚባለው እንደታጠቀ ነው ያለው። እንግዲህ እዚህ የኦነግ ሰራዊት ትጥቁን አልፈታም፣ በትጥቁን መፍታት አለበት በሚለው ጉዳይና ሰራዊቱ መግባት አልነበረበትም የሚለው ማንም ማንሳት አልፈለገም። ሰራዊቱ ከነ ትጥቁ ነው ያለው። ህገወጥ ድርጊቶች ላይ በስሙ የሚንቀሳቀሱ ስላሉ እነሱን የመከላከል ጉዳይ እንጂ ኦፒዲዮም አቶ አዲሱ በቀደም ቀርበው ሰራዊቱ ትጥቁን መፍታት አለበት፣ አዲሱ መግባት አለበት፣ ወደ ሰላማዊ መመለስ አለበት የሚለውን ነገር አላነሱትም። የአቶ ቶሌራም ሲናገሩ ከዚህ ቀደም በተደጋጋሚ የኦሮሞ ትግል ፌይል አድርጓል። በተደጋጋሚ ፌይል በማድረጉ ወቦ ውስጥ የወራነ ቢሉስማ ኦሮሞ የኦሮሞ ነጻነት ተዋጊ ኃይል ውስጥ ጥርጣሬው አለ። ስለዚህ በአንድ ጊዜ ትጥቁን ሊፈታ አይችልም የሚል ነገር ነው የተናገሩት። እንግዲህ ይሄ ጦር ባለበት ሁኔታ እንደውም የመንግስት ኃይል የሶማሌውን ሊከላከልልን ስላልቻለ የሶማሌ ልዩ ኃይልን ወቦ ለምን አይዋጋም የሚል አስተያየት ሁሉ እየሰጡ ነው። እንግዲህ የህግ የበላይነት ክፍተት ካለ እንግዲህ ወቦ ደግነቱ ያለው በምዕራብ በኩል ነው እንጂ ወደ ምስራቅ አካባቢ ቢሆን ይሄ ግጭት ሊፈጠር አይችልም ብለህ መገመት ያስቸግራል። እነዚህ ነገሮች በሙሉ እንደ ጤና ሆኖ አይታዩኝም። በዚህ ላይ ይሄ ትጥቅ ታጥቆ አሁን በየትምህርት ቤቶች ሁሉ ሰፍሮ ነው ያለው። መቼም ካምፕ ስለሌለው ያው ክፍት ቤት ሲያገኝ ክፍት ቤት ውስጥ ነው የሚያድረው እንጂ ሌላ ዝም ብሎ ሜዳ ላይ ሊኖር አይችልም። ስንቅና ትጥቅ የማይቀርብለትም ከሆነ ያው ከህዝቡ ስንቅና ትጥቅ መጠየቁም የማይቀር ነው የሚሆነው። እንግዲህ ወጣት ደግሞ አድቬንቸር ይወዳል። እነዚህ ታጋዮች ታጥቀው ጸጉራቸው ተንጨፍሮ ዩኒፎርም ለብሰው ቦምብ ታጥቀው ጠመንጃ ታጥቀው ሲያይ በእነሱ ፍቅር ሊሳብ ይችላል። ማንኛውም ወጣት የሚያደርገው ነው። በተለይ ለጋ ወጣቶች ወታደር ስታይ ወታደር መሆን ያምርሃል ልጅ ሆነ እና በዚህ አድቬንቸር እንደ አድቬንቸር በመቁጠር ብዙ ወጣቶች ሊቀላቀሏቸው ይችላሉ እና ይሄ ድላጥ አርበኛውን ተቀላቅሎ ትልቅ የታጠቀ ኃይል ሊፈጠር ይችላል። መሳሪያ ከየት ይመጣል የሚል ነገር አትጠይቅ። መሳሪያ ሞልቷል እና ይሄ ራሱ እንደ ስጋት ነው የሚታየኝ። በተለይ ከዚህ ከአሁን ቄሮ ውስጥ በቄሮ ስም በህገወጥ የሚንቀሳቀሱ ሰዎችን በቁጥጥር ስር እየዋለ ነው። በኋላ ሰፋ አድርገን የምንመለከተው ይሆናል።
እስቲ ቆይ እዛ ከመሄዳችን በፊት እኔ እናንተ ችግሩን በደንብ የተገነዘብን ይመስለኛል፣ ግን መንግስት የቱን ያህል ችግሩን የተገነዘበው? እስቲ እሱን ጠይቅን፣ እንፈትሸው።
እሱንም እመጣበታለሁ። እንግዲህ ግን ይሄ ራሱ ቄሮውን ይሄ በህገወጥ መንገድ የሚንቀሳቀስ ብዙ ሊሆኑ ይችላሉ፣ በሺዎች የሚቆጠሩ ሊሆኑ ይችላሉ። እና ወደ ህግ የማስከበር ስራ ሲመጡ ማምለጫ ሊያደርጉት ይችላሉ ይሄን ወቦን። መቼም ትግል አትቀላቀል አይባልም፣ ወይም አዲስ ወደ ትግሉ የሚቀላቀል ሊኖር አይገባም፣ ይሄን ያህል ጾር ነው ያለህም የሚል ነገር የለም። ስለዚህ ወደዛ የመቀላቀል ነገር ሊፈጠር ይችላል። ከዛ ውስጥ ወደ ህግ ስታመጣ ደግሞ ሌላ ግጭት ሊፈጠር ይችላል። እና እንደዚህ አይነት ጥሩ ጥሩ የማይሸቱ እምቅ ችግሮች አሉ። በጣም በጥንቃቄ ህግ የማስከበር ስራ ሊሰራ ይገባል። እንግዲህ አንተ ወደ አነሳኸው ነገር ልሄድና መንግስት ምን ያህል ችግሩን ተረድቶታል? መጀመሪያ አንተ እንዳልከው ብዙ ነው ያወራነው፣ በተለይ ከዚህ ከቄሮ ጋራ ያገናኝተን። መቼም አገሪቷ ውስጥ የፖለቲካ ምህዳር መጥበብ፣ የመልካም አስተዳደር ችግር፣ የኪራይ ሰብሳቢነት ችግር አለ። በቃ መንግስት በተደጋጋሚ ሲለው የነበረው ነው የስርዓቱ አደጋ እስከሚል ድረስ የኪራይ ሰብሳቢነት ችግር ነበረ። ይሄ ነገር ህዝቡ ላይ ተጭኖት የህዝባዊ እንቅስቃሴዎች ተነስተዋል። እዚህ ላይ ቄሮ መሳተፉ የታወቀ ነው። ወጣቱ አሁን ለምን ወጣቱ ተነሳ ማለት አትችልም። ችግሩ እስካለ ድረስ መነሳት አለበት። ግን ይሄ ወጣት ለውጥ አመጣ። ለውጡን ካመጣ በኋላ ህዝብ ነው በቃ። ተማሪውም ተማሪ ነው፣ ሰራተኛውም ሰራተኛ ነው፣ አርሶ አደሩም አርሶ አደር ነው። ስራ የሌለውም ያው አገሪቷ የምትሰጠውን የሚጠብቅ ሰራተኛ ነው። ሁሉም እንደ ማንኛውም ወደ ተረጋጋ ህይወቱ ነው መመለስ ያለበት። ያ አይደለም ግን የሆነው። ያ እንዳይሆን በማድረግ በኩል ደግሞ የመንግስትም ድርሻ ያለበት ነው። በጣም ኤግዛጅሬት አደረገው። ኦፍኮርስ የታገለው ለውጡ እንዲመጣ ቄሮ ነው። እና ይሄ ሀይል እንደው ልዩ እንደ አንድ ተደራጅቶ እንዳለ ኤንቲቲ ሁልጊዜ ነው የሚጠቀሰው። እሱ ሳይጠቀስ ማለፍ እንዳላወራህ የሚቆጠርና ጭብጨባ የሚያሳጣ የሆነ ግነን ብለውት ገኗል። እንግዲህ ተደራጅቶ አይደለም ያለው፣ ድሮም የምናነሳው ነገር ነው። ተደራጅቶ ስለሌለ መተዳደሪያ ደንብ የለውም፣ ኮድ ኦፍ ኤቲክስ የለውም፣ የስነ ምግባር ደንብ የለውም፣ ተጠያቂነት የለበትም። ስለዚህ በየውስጡ ባሉ ግለሰቦች ፍላጎት እስኪ ዛሬ ደግሞ እንደዚህ እናድርግ፣ ሆሆ ኑ ተጠራሩ እየተባለ በፊሽካም ይሁን በፉጨት እየተጠራሩ ማንኛውንም ነገር ፍትህ ነው ብለው ያሰቡትን ሊያደርጉ ይችላሉ። መሬት ባዶ መሬት ሲያገኙ እዚህ እስራኤል የለው ወጣት ብለው ለራሳቸው ሊከፋፈሉ ይችላሉ። በህገ ወጥ መንገድ ነው የተያዘው የተባለ ቤት ሰው ሊያስወጡ ይችላሉ። ህገወጥ ስራ ሰርቷል የተባለ አለቃ ሊደበድቡ ይችላሉ። እንደዚህ አይነት ነገሮች ሊፈጸሙ እንደሚችሉ በፊትም አይተን ነበር። እንግዲህ እነዚህ ነገሮች ናቸው የተፈጸሙት። አስቀድሞ ይሄ ኃይል በማንኛውም ጊዜ አብዮት ሲመጣ፣ ለውጥ ሲመጣ ያመጣው ኃይል ያልተደራጀና የፈነዳ ህዝባዊ አመፅ ከሆነ ለውጡ ከመጣ በኋላ ይሄ የህዝብ እንቅስቃሴ በራሱ ኢነርሻ ሊሄድ ይችላል። ስለዚህ መፍትሄ መበጀት አለበት። ቶሎ ወደ ተለመደ ወደ ኖርማል ህይወቱ እንዲመለስ የማድረግ ስራ መሰራት አለበት። አለበለዚያ አደጋ ነው የሚመጣው። ብዙ የዓለም አብዮቶች ይህንን ያሳያሉ። ወደኋላ ሄደ የፈረንሳይ አብዮትን ሁሉ ብታየው አናርኪዝሙ ይሄ እንትኑ ቀጥሏል፣ አናርኪው ቀጥሏል ስርዓት አልበኝነቱ አብዮቱ በኋላ እና ይሄ የአብዮት ኃይል ካልተገራ በስተቀር የዛ አይነት ችግር አለ። ንጉሠ ነገሥቱ ላይ ጣለው የተማሪዎች አብዮት አንተ በተለይ በደንብ ታውቀዋለህ። ያ የወጣት ኃይል አደጋ እኔ ደርግ በኋላ አሁን ሰሞኑን ነው ያሰብኩት። ደርግ የእድገት በህብረት የእውቀትና የስራ ዘመቻን ሲያውጅ ይሄን ሁሉ የዘየደ ነው የሚመስለኝ። ያ ለውጡን ያመጣው ኃይል ወደ ስልጣን አልመጣም እና በዛው በመጣበት ኢነርሻ ነበር የሚቀጥለው። ቀጥሎ ነበር እኮ ስታየው ዋይ ዋይ ባላባት ምናምን የሚሉ ጩኸቶች በኋላ በየገጠሩ ሲበትነው በረዱ እንጂ በግንድ እርምጃ መውሰድ ጀምረው ነበር። በየሰፈሩ የጠንቋይ ይሄ ጠንቋይ ነው አባይ ጠንቋይ እያሉ ቤት ማፍረስ ጀምረው ነበር፣ ሰው መምታት ጀምረው ነበር፣ ገጠር ዘመዶቻቸውን ጭምር። እኔ አሁን በእድገት በህብረት የዘመተ ወጣት ተማሪ ወንድም ነበረኝ ነበር ያን ጊዜ እና ሀገር ቤት ድረስ ሄዶ የራሳችንን ዘመዶች የራሳችንን ቤተሰቦች ለምንድን ነው እያረሳችሁ መሬትን የምትሰጡት? በጎተራቸው ያሉን አውጡና ዝረፉ እያለ ይቀሰቅሱሉ ነበር። እና በኋላ ወደ እንትን ከተቱት፣ ወደዛ ወደ እድገት በህብረት ሲወስዱት ነው ቢያንስ 67ን ፓርቲ ያገኘው። ኮርስ በኋላ ከዘመቻ ተመልሰው ያፓው ነው ግራ ጋብተውት ነበር። እና የዚህ አይነት ችግር ስላለ ይህን አስቀድሞ ተረርቶ ብልሃት ማበጀት ያስፈልግ ነበረ። እንግዲህ አሁን ሌትሊ ተረርተውታል። አሁን እንግዲህ ምን ያህል እውቅና ሰጠው ለችግሩ የምትለው ሰሞኑን የኦህድድም ችግር መሆኑንና እርምጃ መወሰድ እንዳለበት ህግ የማስከበር ስራ መወሰድ እንዳለበት እየተናገረ ነው። በተለይ ጠቅላይ ሚኒስትሩ መጥተው የመንጋ ፍትህ የሚባለው ነገር አላስፈላጊ እና የህግ የበላይነትን የሚሽር የተጀመረውን ለውጥ አደጋ ላይ የሚጥል ነው ብለዋል። የመንጋ ፍትህ ብለው የተጠቀሙበት ነገር ራሱም ትክክል አይደለም። እኔ ሲሰማኝ መንጋ ብሎ ፍትህ የለም፣ በመንጋ ሪዝን ምክንያት የለም። ስለዚህ ምክንያት የሚለው ነገር ዜሮ በሆነበት ሁኔታ ፍትህ የሚባለው ነገር የለም እና መንጋና ፍትህ ራሱ አብሮ አይሄድም። የመንጋ እርምጃ ነው ይሄ። የመንጋ እርምጃ ህገ ወጥ ነው በባህሪው እና ይሄንን ተረድተውታል። እና የህግ የበላይነትን የማስከበር ጉዳይ ላይ አንደራደርም የሚል አቋም ይዘዋል። እንግዲህ ዘግይተውም ቢሆን ራሳቸውም እንዲፈጠር እንግዲህ አዲስ የለውጥ ማስተዳደርን ካለመቻል የመነጨ ነው የሚሆነው። ሆን ብሎ ረብሻ እንዲፈጠር ከመፈለግ አድርጎ መውሰድ አይቻልም። ግን መያዝ በነበረባቸው ጊዜ ባለመያዛቸው የተፈጠረም ነው። ዘግይተውም ቢሆን አሁን አደጋው ገብቷቸዋል። ህዝቡም በጣም ደነገጠ።
የህግ የበላይነትን ለማስከበር ምንድን ነው እርምጃ እንወስዳለን ከሚሏቸው ምድር ከእንግዲህ ወዲህ የማያዳግም እርምጃ እንወስዳለን የሚል ተደጋጋሚ የኢህአደግ ቃላቶች ናቸው እና አንዳንዴ ለመቀበልም እየከበደኝ መጣ ነው። በሁሉ ነገር ላይ የማያዳግም እርምጃ እንወስዳለን ሲሉ ነው የምንሰማው እና ከእርምጃ አኳያ ምንም የምንሰማው የለም። ግን እርምጃው ቅድም አንተ እንዳልከው አላስፈላጊ ቦታ ላይ አላስፈላጊ እውቅና ሰጥተዋል። በመንግስትም በድርጅትም ለቄሮ ለፋኖ እና የጉራጌ
ዘርማ
ለእነዚህ እውቅና ተሰጠው። እውቅና ከሰጠህ በኋላ እንዴት ነው ልመልስህ ብለህ ስትለው የልብን የሰራው ስራ ሁሉ ጥሩ ነበረ ብለሃል።
ድንገት ተራ ሰው ስታደርገው ይከብደዋል፣
በጣም ይከብዳል።
ሁሉ ሰጥተህ ወደ ሰገባህ ግባ ስትለው የለም ነው
የሚለው እና እነዚህንስ አታስበው፣ እነዚህን ታሳቢ አድርጎ አሁን የህግ የበላይነትን ለማስከበር ምንድን ነው እርምጃ ለመውሰድ ከመናገር ባሻገር የተወሰዱ እርምጃዎች አሉ ወይ?
እንግዲህ አሉ። አሁን ቅድም ዜና ላይ ነገር በኦሮሚያ ያለውን አንስ ያለው ደቡብ ወደ 300 ሰዎችን ይዟል። እዛ እንግዲህ ከወጣቶች እንቅስቃሴ ጋር የተያያዘ አልነበረም። ደቡብ የዚህ ከዘርማው ካልሆነ በጉራጌ ክልል ካልሆነ በቀረው አካባቢ የወጣቶች እንቅስቃሴ አይደለም፣ የእርስ በርስ ግጭቶች ናቸው በብዛት የነበሩት እና አዋቂውም ሴቱም ሽማግሌውም ሁሉም የተሳተፈበት ነው። ግን ያም ሆነ በህገወጥ ድርጊት ውስጥ የተሳተፉትን በቁጥጥር ስር መዋል ጀምረዋል። እንግዲህ የኦሮሚያ ግን በተለይ በቄሮስም ሲንቀሳቀሱ የነበሩ ላይ ነው እርምጃ መውሰድ ጀምረዋል። አሁን ባለፈው ከትላንት በስቲያ እንደተገለጸውን በአጭሩ ብንመለከት እንኳን በሱሉልታ ከተማ በቄሮስም በመንቀሳቀስ የግለሰቦችን ቤት በማፍረስ ከላዩ ላይ ቆርቆሮውን እያጋዙ ሲወስዱ የነበሩ ወጣቶች ነበሩ። 4-5 የሚሆኑ እነሱ በቁጥጥር ስር ውለዋል። ያው በሻሸመኔ ከተማም ከዛ ከአሰቃቂ ግድያ ጋር በተያያዘ የተጠረጠሩ እንዲሁ ቀይሮለን የሚሉ ወጣቶች በቁጥጥር ስር ውለዋል። በቡራዩ ከተማም እንደዚሁም ቀይሮለኝ በሚል ወደ መደራጀት ሁሉ ለመሄድ የነበረ እንቅስቃሴ ነው የተያዘው። የቀይሮ ሊቀመንበር ነኝ የሚል አንድ ወጣት በቄሮ ስም ማህተምም ቲተሩም ሁሉ አዘጋጅቶ መታወቂያ እያሳተመ ሰዎች ሲመለምል ነበረ። ምልመላውን ደግሞ የሚያደርገው የዚህ ሊቀመንበር ሆኖ በሱ ስር የሚንቀሳቀሱትን መታወቂያ እያሳተመ ሲሰጥ በሽያጭ መልክ ነው። ገንዘብ ሞቢላይዝ እያደረገ ነበር። ይሄ ሄዶ ወደ ማፊያ ቡድን ሊያድግ የሚችል የነበረ መሆኑን ነው የሚያሳየው። ሌላ እንዲሁ በአዲስ አበባ ደግሞ አየህ፣ የዚህ የቡራዩ የለገጣፎ የሰበታ የሚያስፈራህ ደግሞ በአዲስ አበባ ዙሪያ ስለሆነ አዲስ አበባ ራሱ ጫካ ነው።
አዎ በጣም
እና እየወጡና እየገቡ ስለሆነ ወደ አደገኛ ነገር ሊሄድ የሚችል ነው። እንዲሁ በለገጣፎም ይሄም አደገኛ የነበረ ነው። 62 ወጣቶችን ኦሬዲ መልምሎ ፎቶግራፋቸውን ሁሉ በወረቀት ላይ አሳትሞ ይዞ የሚንቀሳቀስ የነበረ ነው። ይሄ የቄሮ አደረጃጀት ነው። እስከ ክልል ድረስ ይታወቃል ያለ ሲንቀሳቀስ የነበረ ነው። ይሄም እንደዚሁ ወደ ማፊያ ቡድን ሊያደላይ ሊሄድ ይችል የነበረ ነው። በጅማ ከተማም እንደዚሁ ህገወጥ ግንባታ ያካሄዱ ማንም አይናገራቸውማ።
አዎ
ከተናገሯቸው ቄሮውን ይቀሰቅሳሉ። ስለዚህ ዝም ነበር የተባሉት። በጣም ብዙ ናቸው። ወደ 42 ተይዘዋል። በአዳማም እንደዚሁ ግጭት ውስጥ የገቡ በሞጆ ከተማም ዘረፋ ሁሉ ሲፈጽሙ የነበሩ። ሰበታ ደግሞ በጣም የሚገርም ነው። ቄሮ ምን ያህል ወደ አደገኛ ቄሮ የሚባለው እንግዲህ ውስጥ ያሉ ሰዎች ምግብ ቤት ሁሉ ገብተው በልተው እጃቸውን ታጥበው ነው የሚሄዱ። ከተናገሯቸው ይደበድባሉ እና ማንም አይናገራቸውም። ቄሮ ማለት ያው ለህዝብ ጥቅም የምንቀሳቀስ ነኝ ስለሚል የፈለገበት ቦታ ገብቶ ዘራፍ ብሎ በልቶ የሚወጣ ወደ መሆን የሄደ ነበር። እነዚህን ያደረጉ ሰዎች ተይዘዋል። በምስራቅ ሸዋ ዞን እንደዚሁ በአዳማ አካባቢ ማለት ነው፣ ሎሜ ወረዳ በቄሮ ስም መሬት የያዙ እና ሌሎች ሰዎችን ሁሉ የደበደቡ ሰዎች ከሰላሳ በላይ ተይዘዋል። ወደ ከረዩ አካባቢ ደግሞ በዚሁ በምስራቅ ሸዋ ነው እሱ ያለው፣ አንታሌ ወረዳ አካባቢ የመንግስት መስሪያ ቤት ድረስ በመሄድ የኃላፊዎችን ሲደበድቡ የነበሩ፣ ቦረና አካባቢ እንደዚሁ አመፅ ወደ መቀስቀስ ነበር እነሱ የሄዱት። መንገድ ሁሉ በመዝጋት እንግዲህ ጥያቄ ምን እንዳነሱ አይታወቅም። ጥያቄ አይጠፋም እኮ ለመረበሽ ከፈለግ የምታነሳው ነገር አይጠፋም። በርካቶች ናቸው፣ ወደ 55 በኢሉ አባቦር አካባቢም እንደዚሁ ግጭት ለመቀስቀስ የተንቀሳቀሱ በቁጥጥር ስር ውለዋል። እንግዲህ እነዚህ 55 30 40 በመሪነት ደረጃ ያሉ ናቸው። ያልተያዙ በስራቸው ያሉና ተመሳሳይ ሀሳብ ያላቸው በርካቶች ሊኖሩ እንደሚችሉ ነው የምገነዘበው። ስለዚህ በጣም ነው የሚያስፈራው። እንግዲህ ሌሎች ተጨማሪዎችም እየተያዙ ነው። እንግዲህ አሁን ዘርዝረን አንጨርሰውም።
አማራ ክልል በዋናነት አማራ ክልል ባለፈው ሳምንት ከነ ተጎታቹ ወስደው አስቁሙ እህሉን ወደ ትግራይ ሄደን ብለው የዘረፉ ሰዎች እና ያሉ ሰዎች ኮምቦልቻ ላይም እንደዚህ ሰዎች ወደ መጋዘን መውጣት አለ ከመጋዘን መውጣት የለበትም ብሎ ያመፁ መንገድ የዘጉም ሰዎች ነበሩ። እነሱ አካባቢ ግን ምን ነገር የሰማነው ነገር የለም። ሁሉም
እስካሁን በአማራ ክልል ምንም
እሱን ነው የምልህ። እና ይሄ የህግ የበላይነት የሚባለው ነገር ሁሉንም የሚያጣቀል ሁሉንም የሚያካትት ካልሆነ አደጋው በሀገሪቱ ላይ ምን ይመጣል? እነሱ ጋር ምንም ነገር ሳይደረግ እኛ ጋር የሚል የፎክርም ለመታሰርና ላለመታሰር የመፎካከርም ሁኔታ ሊያመጣ ይችላል። በክልሎች መሀል ችግር ሊፈጥር ይችላል። ይሄ ራሱ ታሳቢ መሆን ያለበት ይመስላል። እና ግን ስትናገር ይሄ እነዚህን ሁሉ ሽጥሩ እርምጃ ግን እርምጃው ደግሞ ከእርምጃም አልፈ ደግሞ ብዙ ጊዜ ሰዎች ይታሰራሉ። በፍርድ ቤት በቀጠሮ በምናምን እየተባለ እየተንዛዛ ያለበት ሁኔታ ነው አሰራራችን የነበረው። እነዚህስ ነገሮች ለውጥ አግኝተው በአስቸኳይ በአፋጣኝ ይህን ያጠፉ ሰዎች ይህን ቅጣት ተቀጥተዋል የሚለውስ ሊመጣ ይችላል ወይ? ወይንስ እንደለመድ ነው ተይዘዋል፣ በቁጥጥር ስር ናቸው፣ ፍርድ ቤት ሂደቱ የሚለው ነገር እሱን አይተ አየኸው?
አዎ እንግዲህ አሁን በቀደም ከ171 ከተያዙት ውስጥ ወደ ሰባቱ በጣም ፈጥኗል። እስከ 7 ዓመት የሚደርስ አንድ ዓመትም ሁለት ዓመትም ተፈርዶባቸዋል። የተቀሩትም እንደዚሁ ሊፈጥን ይችላል ብለን ነው የምንገምተው። አለበለዚያ ሌላ እንቅስቃሴ ነው የሚፈጥረው። ሌላ የፖለቲካ አጀንዳ ሁሉ ሊፈጥር ይችላል። በተለይ አሁን ደግሞ ከውጭ የገቡና እንደ አማራጭ ሊጠጓቸው የሚችሉ የፖለቲካ ድርጅቶችም ስላሉ ኢህአዴግ ነው መልሶ እስር ቤቱን ቄሮን ፈርቶ መልሶ እስር ቤቱን እየሞላ ነው በሚል እንቅስቃሴ ሊጀመር ሁሉ ይችላል። ቅድም ያልኩ ነገር ነው። በተለይ ይሄ የወቦ ወራ ነቢሉ ስማ ኦሮሞ ላይ ሄዶ አሁንም ሊለጠፉ ይችላሉ። አንድ አገር ውስጥ ከመንግስት ኃይል ውጪ ኃይል በመጠቀም ህግን ማስከበር ያለበትና ተደራጅቶ መታጠቅ ያለበት አካል መኖር የለበትም። ይሄ አካል መኖሩ በራሱ ከዚህ ከቄሮ እንቅስቃሴና ከመንግስት ከሚወስደው እርምጃ ጋር ሌላ ያልታሰበ አደጋ ሊያመጣ ይችላል። እንግዲህ ያው እናንተ ሀገር ያላችሁትም ተደምራችሁ የለም
አንደም ተደምረን
እንግዲህ ለመንግስት የቀረቡም ሰዎች ስላሉ እኔ አሁን እዚህ ሀገር እንደ አንድ ጋዜጠኛ የምናገርበት መንገድ የለኝም። መናገሪያ መንገድ ይሄ የውጭ ሀገር ያሉ የኢትዮጵያ ኮሚኒቲ ሬዲዮ ነው። እስኪ ይሄ ስጋቴን ሰዎች ቢያነሱና ቢገልጹ ከኤምባሲውም ጋር ሄደው ቢነጋገሩበት ጥሩ ይመስለኛል። መቼም ሁላችንም ለሀገራችን ማሰብ አለብን እና መዘግየት የለበትም። ታስቦ ሊሆን ይችላል ይህን ትጥቁን እናስፈታለን ወደ ሰለጠነ ተሃድሶ ገብቶ ገበሬው ገበሬ ይሆናል ተብሎ ሊሆን ይችላል። ካልፈጠንክ ግን
አደጋው በጣም
የራሱ አይቆምም፣ ሂደት ላይ ነው ያለው። በየዕለቱ ኔቸሩን ተፈጥሮውን እየለወጠ ሌላ የመያዝ አቅም ስላለው እና እዚህ ሀገር ላይ እንደው ረብሻ ተነስቶ ማየት አንፈልግም። ይቺ ሀገር የሰው የማይኖርባት ልጆች ተስፋ የሚያጡባት ሆና ማየት አልፈልግም እና በጣም ስለሚያሳስበኝ ነው። የተቻለን ብናደርግ ሁላችንም ጥሩ ነው። ይህን ይመስላል እንግዲህ
ላሉ የመንግስት አካላት እንናገራለን። አድማጮቻችንም እንግዲህ ይህን ተገንዝበው በአቅርብ ካሉ ሰዎች ጋር ያወያያሉ የሚል ግምት አለ። ኤምባሲውንም በሚቀጥሉት ሁለት ሳምንት አካባቢ ለመደውሎ ለመናገር እና ቃለ ምልልስ ለማድረግ ይሞክራል። ግን ችግሩ አሁን ሁሉም የዲያስፖራ ችግር ላይ የዲያስፖራ ኢትዮጵያ የመግባት ፍቅር ላይ እና እንትን ላይ ምንድን ነው የሚባለው ጫጉላ ቤት ስለሆነ ያለው ሁሉም እንደዚህ አይነት ነገሮችን አያዩም። የሀገሪቱን ችግር የሚያስብ እና የሚያይ ሰው የለም። ስለ ሀገሪቱ ኢኮኖሚ መውደቅ መድቀቅ የሚያወራ ነገር የለም። የሀገሪቱ ገጽታ መበላሸት አለመበላሸት የሚያስብ የለም። በተለይ ውጭ ያለው በቃ አሁን አብይ መጥቷል ከአብይ ጋር በአውሮፕላን አለበለዚያ ደግሞ ከሱን ተከትለን በእኛ አውሮፕላን እንሄዳለን የሚል ድምዳሜ ላይ የተደረሰበት ሁኔታ ችግሩን የሚያስቡ በጣም የተወሰኑ ናቸው። እነሱ ድምፅ ደግሞ በሙሉ ተወስዷል። ይሄ የእኛ ችግር ምንድን ነው? ስትጠላም በደቦ ነው የምትጠላው። ቅድም ባለፈው ሳምንት ጠቅላይ ሚኒስትሩ
የተናስትወድም
በደቦ ነው እና በመሀል ላይ በዛም በኩል የነበረው ይጨፈለቃል፣ በዚህም በኩል ያለው ይጨፈለቃል እና ምንም አይነት ፈረንጆቹ ግሬ ኤሪያ ይላሉ እዛ ውስጥ ለማግኘት አልተቻለም።
እሱን አይሰጡም። ልክ ነው፣
እሱ ነው ትልቁ ችግራችንም ዋናውም ችግራችን እሱ ላይ ነው። እንግዲህ ለማንኛቸውም እግዚአብሔር ይጠብቃል።
እንግዲህ አሁን እኛም እንትኑን እዚህ ሀገር ላይ የፖለቲካ ምህዳሩ መስፋቱን እኛም እንፈልጋለን። የሰብአዊ መብት አከባበር ላይ መሻሻል እንዲኖር እንፈልጋለን።
በጣም
ዘግናኝ የነበረው የመንግስትና የህዝብ ሀብት ምዝበራ እንዲቆም እንፈልጋለን።
በጣም ዋናው እሱ።
ስለዚህ ሪፎርሙን እንደግፋለን። ግን ሪፎርሙ ዝም ብዬ ችግሮቹንም ማየት አለብኝ። ችግሮቹን ካላየው ሪፎርሙን መደገፍ የሚለው ነገር ከንቱ ነው የሚሆነው። ስለዚህ የዳያስፖራው ሪፎርሙን መደገፍ ዝም ብሎ ሲቃወሙም ሆ ብለው እንደሚቃወሙት ሲደግፉም እንደዛ መሆን የለበትም። ሪፎርሙ ቀጣይነት እንዲኖረው እነሱም የሚወዷት ሀገራቸው ከስጋት ውጭ በማንኛውም ጊዜ መጥተው የሚኖሩባት ሲፈልጉ የሚሰሩባት እንድትሆን ችግሮችንም መጠቆም መቻል አለባቸው። በጋራ ማስተካከልንም ማሰብ አለባቸው። አሁን ብዙዎቹ ሲመጡ የሚደነግጡ ይመስለኛል። ለምሳሌ ወደ ምዕራብ ኦሮሚያ ቢሄዱ፣ ለምሳሌ ከአማራ ክልል አንድ ሰው መጥቶ ብዙዎቹ አሁን ያሰቡት በቃ አንድነት አንድነት ብቻ ስለሚባል ብሔር ብሔረሰብ የሚባል ስሙን አትጥሩት ሁሉ የተባለ የመሰላቸው ሁሉ
አሉ። በጣም
መጥተው አዲስ አበባ መጥተው በአንዱ አቅጣጫ ወደ ኦሮሚያ ሲሄዱ ሊደነግጡ ሁሉ ነው የሚችሉት።
በጣም
የኦነግ ባንዲራ ነው ያለው መኪናው ላይ፣ የኦነግ ባንዲራ ነው የተሰቀለው ሰው ደረቱ ላይ፣ ወጣቱ በሙሉ ቲሸርቱ ምኑ በሙሉ የኦነግ ነው። እና እነሱ ያሰቡት እንደው ብሔር ብሔረሰብ የሚባለው የጠፋበት ሳይሆን እንደው ድሮ ከነበረውም የገነነና ወዴት እየሄድን ነው የሚያስብል ነገር ነው የሚያገኙት። እና እንዴት ነው ነገሮች ወደ መጥፎ እንዳይሄዱ ተከባብረና ተቻችለን ራስን በማስተዳደር መብትም ተከብሮ የመኖሩ ነገር ከእጅ እንዳያመልጥ እንዴት ይሁን የሚለውንም ነው ማሰብ ያለባቸው። እኔ ያሳስበኛል፣ አንተም እንደሚያሳስብ እንግዲህ ብዙ ጊዜ አብረን ስለምንሰራ አውቃለሁ። አድማጮቻችንም እንዲያስቡም እንዲገነዘቡም ጭምር ነው እኛ የምንደክመው። ልዩ ጥቅም አግኝተን አይደለም፣ ታውቃለህ፣ የጥቅም ሬዲዮ ጣቢያ አይደለም።
ትንሽ
ጉልበታችንን ሀብታችንን የምናፈስበት
ትንሽ ያለፈው ሁለት ሳምንት ሁኔታ ያስደነገጣቸው ሰዎች አሉ። እነዛ ሰዎች ምናልባት ረጋ ብለው ወደ ሌላ ከመመለከታቸው በፊት ቆይ ረጋ ብለን እናስብ የሚል መንፈስ ካላመጡ በስተቀር በሁኔታዎች ብዙ አስቸጋሪ ነገሮች ይፈጠራሉ። እንግዲህ ምንም የምታደርገው ነገር የለም። በዛው ላይ ዝም ብለን ለማየት መሞከር ነው። ወደ ሰዓታችን እንጠቀምበትና የአሸንዳ ዛሬ ፍልሰታ ጾም የጾም ቀን ስለሆነ አመት ባሉም አመት ባል አይመስልም እዚህም
አልመሰለም አዎ
ጭር ያለ ይመስላል እዚህም እናንተም ጋር እንደዛው ነው ብዙ ጊዜ የጾም ሲውል ፍልሰታ እንዳዘቦት ቀን የሚቆጠረው እና በሚቀጥለው ቀን ነው ለመብላትም ለሚዘጋጀው ለማንኛቸውም እንዴት ነው በዓሉ የበዓሉ ሁኔታ ምን ይመስላል አሸንዳ እንግዲህ ከዛሬ ጀምሮ እየተዘፈረ ከትላንትና ተጀምሯል ዘፈኑም ጨዋታ የሴቶቹ ጨዋታ በዚህ በሰቆጣ አካባቢ ከፍ ያለ ክብር እየተሰጠው ነው በዓሉ እንግዲህ ከላካየ የበበለጠ እና ቀደም ሪፎርም ያልከው ነገር አንድ ሌላ ጽሑፍ አንብያችን ሪፎርም አይደለም አብዮት ነው የሚል ጽሑፍ ከሰሞኑ ደግሞ አይቻለሁኝና አብዮት እኛ ከስድስት ወር ከስምንት ወር በፊት የቀለም አብዮት ኢትዮጵያ ውስጥ እየተካሄደ ነው ያላወቅንም እያልኩኝ እኔም ዝናገር ነበር አንተም በሱንተና እንደዛው እንዳለን በሚያሳይ ሁኔታ ምል የፖለቲካው ብቻ ሳይሆን በአጠቃላይ ያመለካከታችን ሁሉ ነገር ትንሽ ቅጣላጣም ደስ ይላል አመት ባሉ እንደዛም ግን መስመር እንዳይስት እየፈራሁም ነው ያለሁት እንዴ ምን ይታያል አንተ
እንግዲህ በአላ ከባበሩ ጋር ተያይዞ ነው
አዎ
እንግዲህ የበአላ ከባበሩ አሁን ያንተ ስጋት እኔ ጋር እስካሁን አልተፈጠረም ግን እንግዲህ ዛሬ እየተከበረ አይደለም ብዙ ቀዝቀዝ ብሏል እኛ ሀገር ታውቃለህ ሰው ካላረደና ካልበላ በዓል አይመስለውም የኛ ሀገር ትልቁ እንትን እኮ ማረድና መብላት ከዛ ስጋ ሲበላ መጠጥ ያምረዋል ሲጠጣ ሞቅ ይለውና ጫወታው በቃ የሰው ፊቱ በሙሉ ይወዛል እና ዛሬ ስጋ ስላልበላም አልጠጣም ስላልጠጣም በዓል በዓል አልመሰለም እንግዲህ ልጆቹም ደግሞ የአባቶቻቸውና የእናቶቻቸውን ስሜ ስለሆነ የሚከተሉት ቄጤማ ተጎዝጉዞ ዳቦ ተቆርሷል ግን ዝም ብሎ እንደዚሁ ነገር ነው እና አሸንዳውም ብዙ ሞቅ አላለም ነገ ነው ሞቅ የሚለው እስከ ከነገ ወዲያም ድረስ ሊቀጥል ይችላል የሰላሙን ነገር ግን በጣም ጥንቃቄ ማድረግ ያስፈልጋል እዚህ ሀገር ላይ በዛም በዚህም ረብሻ እንዲፈጠር የሚፈልጉ ሰዎች አሉ ሰሞኑን ወደ ትግራይ ክልል ሊገቡ ሲሉ የተያዙ በዚህ በደቡብ ትግራይ መሆንም አካባቢ በቅርቡም ደግሞ እንደዚሁ በርካታ ሽጉጦችና ሌሎች መሳሪያዎች ተይዘዋል ባለፈው ከሳምንት ከአስር ቀን በፊት ተቀጣጣይ ፈንጂዎች ድልድይ ስር ተደብቀው መሆንም አካባቢ ተይዘዋል እነዚህ ነገሮች እንግዲህ እስካሁን ድረስ ችግር ያልተፈጠረበትና የተረጋጋው ክልል ያ አካባቢ ነበር ብዙ ተሞክሯል ኦፍ ኮርስ በተለይ በደቡብ ትግራይ አካባቢ እንደዚህ አይነት ነገሮችም ክልሉ ኦፍ ኮርስ በጣም ጠንቃቃ ነው ነው ከትላንት ወዲያ አንድ ሰው አንድ ወሬ ነግሮኛል እዛው መቀሌ ከተማ ገብቶ መሰለኝ ሆቴል ውስጥ መሳሪያ ይዘው የነበሩ ሴቶች ናቸውና የሆቴል አስተናጋጆቹ እነዚህ አልጋ የሚያነጥቁት ምናምን እነሱ ጥቆማ አድርገው ሰዎች የተያዙ ሰዎች አሉ መሳሪያ ወደዛ አስገብተው እነዚህ ነገሮች እንግዲህ ያው ያንንም አካባቢ ለማተራመስና ግጭት ለመፍጠር የታሰበ መሆኑን ነው የሚያሳየውና ግን በትግራይ ክልል ውስጥ በተለይ እንትኑ ይሄ አልተነቀለም እንደኛ እኛ ጋር እንደነበረው ተነቅሎ ፎቀቅ ያለ ነገር ስለሌለ የሴኩሪቲው ጉዳይ ህዝቡም ታውቃለህ በጣም ከመንግስት ጋር ተናቦ የሚኖር ስለሆነ የሚንቀሳቀስ ስለሆነ ችግሩ ይፈጠራል ብዬ አላስብም ግን ሙከራዎች እንዳሉ ነው ያየሁት በአማራም አካባቢ እንዲሁ ጥንቃቄ መደረግ አለበት በተለይ ድንበር አካባቢ ስለሆነ ደግሞ ግጭት ለመፍጠር እኮ ከትግራይ የመጡ ሰዎች እንዲህ ያደረጉ ነው የሚባለው እና እንደዛ አድርገው በሁለቱ ህዝቦች መካከል መተነኳኮሱ እንዲጋጩ በቆስቆሳው በጣም ብዙ ነው እንደው በተጨባጭ ግጭት እንዲፈነዳ የሚያደርጉ ነገሮች እንዳይፈጠር የአማራ ክልልም ጥንቃቄ ማድረግ አለበት የአማራ ክልል ህዝብ አንድ ማወቅ ያለበት ነገር በታሪክም በባህልም በሃይማኖትም ከሁሉም ከተቀሩት የኢትዮጵያ አካባቢዎች የትግራይ ህዝብ ነው የሚቀርበው የአማራ ህዝብ
በጣም
ለአማራም ህዝብ የትግራይ ህዝብ ነው የሚቀርበውና ስለዚህ ላይ በጣም ሰፊ ወሰን ነው የሚቀሩት አንዱ አንዱን ጠላሳ አድርጎ አንዱ አንዱን የሚጠቃበትን መንገድ እየፈለገ መኖራቸው የትም አያደርሳቸውም እንደውም የነሱ በዚህ ደረጃ የጋራ ታሪክ አለ። የዘውዳዊ ስርዓት የዚህ የሰለሞኒክ ዳይናስቲ የምትለውንም ጭምር የሚጋሩ ናቸው እኮ። ሁለቱም የሚመጡት ነገስታት እዛ ውስጥ ያሉ ናቸው። አንዱ ሲነግስ ከተማም እየተቀባበሉ አንዴ እዛኛው ጋር የመንግስት መቀመጫ ሲሆን አንዴ እዛ ጋር ሲሆን ዘመነ መሳፍንትንም አብረው ያለፉ የኢትዮጵያን አንድነት ለመመስረትም በአንድ አይነት አላማ የተነሱ ነገስታት የነበሩበት አጼ ቴዎድሮስ ተነሱ። ከአጼ ቴዎድሮስ ሞት በኋላ ይሄንን አላማ ይዘው አጼ ዮሐንስ ተነሱ። በኋላም እንደዚሁ ከአማራው ቢያንስ አማራ ክሌም አማራ ነኝ የሚለው ሰለሞኒክ ዳይናስቲ ክሌም የሚያደርጉት አጼ ምኒልክ ጨረሱትና ይሄን ያህል ታሪክ የሚጋሩ ሰዎች አንዱን ጠላት ማድረግ የለበትም። ቢቻል እንደው በጣም እንዴት አድርገው እንደሆነ ለአሁን ለመናገር በሚያስቸግረኝ ሁኔታ የሚቀራረቡበትና በጋራ እሴቶቻቸውን ሊያጎለብቱበት ኢኮኖሚ ትስስራቸውን ሊያጠብቁ የሚገቡ ህዝቦች ናቸው። እኔ በጣም ነው የሚገርመኝ ሲቆራቆሱ ለአማራው እኮ ከኦሮሞ በላይ በባህል የሚቀርበው ትግራይ ነው። አዎ
ትግራይ ትክክል።
እና ትግራይን እንደ ጠላት ማየት የሚጠቁበትን ነገር መፈለግ ለጥቃት የሚጋለጡበትን ነገር መጓጓት ያ አይታየኝም። እና እኔ የትግራይን ህዝብ ያልወደደ አማራ እኔ እንደ ኦሮሞነቴ እኔን ይወደኛል ብዬ መቀበል በጣም ይከብደኛል። አንድ አማራ እኔን ኦሮሞነቴን ተቀብሎ ያከብረኛል ብዬ የምለው አጠገቡ ያለውን በጣም ብዙ ሴት የሚጋራው ትግራይን ሲያከብር ብቻ ነው። አለበለዚያ ፕሪተንድ እያደረገ ነው ሁሉም ነው። የአማራ ህዝብ ማወቅ ያለበት የተቀረው የኢትዮጵያ ህዝብ ትግራይ ላይ ያለውን ጥላቻ በዚህ መንገድ በጥርጣሬ እንደሚያዩ ሁሉ ማወቅ አለበት።
ከአማራ ህዝብ ውጭ ግን የአማራ ፖለቲከኞች ናቸው ችግር እየፈጠሩ ያሉት ከውጭም ከውስጥም።
አዎ ህዝቡንም እያደናገሩት እነሱ ናቸው። እንደዚህ እኛ እናምናቸውም። ትግራይን ሳያከብሩ ትግራይን ሳይወዱ እኛ ኦሮሞዎች ይወዱናል ብለን አናስብም። ፕሬዚዳንት እያደረጉ መሆኑን ግን እናውቃለን።
ፖለቲከኞቹ በጣም ጥንቃቄ ማድረግ ያለባቸው
አስተካክለው
ሁሉንም አቀፍ በሆነ መልኩ ፍቅራቸውንም ቅራኔም ካለ ቅራኔውን በውይይት መፍታት ይችላል። ይሄ ፖለቲከኞች ሁልጊዜ እንደማሉ ናቸው። አንደኛ ነገር መታምናቸውም አይደሉም። ፖለቲከኛን ያመነ እና ንፋስ የዘገነ የሚባለው ነገር አይነ ነገር ለኔ እንደሆነ ብዙ ምክንያቱም ወንዝ በሌለበት ቦታ ላይ የሳህራ በረሃ ላይ ወጥተ ድልድይ ይሰራልሃል ምረጡኝ ብለህ ምትላይ አነጋገር እኮ ነው ያለው። የኢትዮጵያ ፖለቲከኞች ብዙዎቹ እንደዛ ናቸውና ብዙም እንትን አይጥሙኝም። ለማንኛቸውም እንግዲህ ሁሉንም እንትን አድርገን እኔ ፍርሃቴን ነው ቅድም የገለጽኩት። አንተ ደግሞ ሰፋ አድርገህ በደንበኛ ሄድክበት ብዙ ነገሮች አሉ ማለት ነው የደበቅናቸው። ባለችን 2-3 ደቂቃ ኢህአዴግ ጽህፈት ቤት ስብሰባውን ጀምሯል። መደራውን ጀምሯል። አዲስ ነገር አይደለም ግን እዛ ላይ ብዙ ነገሮች ይካተታሉ። የሚቀጥለውን የኢህአዴግን ጉባኤ አቅጣጫም ይቀረጽበታል ተብሏል። እስካሁን የወጣ ነገር የለም። በሩመር ደረጃ ወይንም ደግሞ በአሉበሉ የሚወሩ አሉ። እነሱን እንተዋቸውና ምን እንጠብቃለን ከዚህ አሁን ካለው ትላንትናና ዛሬ ሶስተኛ ቀናቸው ነው ዛሬ። በሶስተኛው እንግዲህ ሁልጊዜ በሶስተኛው ቀን ላይ ነው የሚጨርሱትና ምን ትጠብቃለህ? የምትጠብቀውስ ነገር ማለት
ነው? እንግዲህ አሁን ትልቁ አጀንዳቸው የሚመስለኝ በእህትማማች ድርጅቶች መካከል ያለው አንድነት እና እንግዲህ አመራሩ የኢህአዴግ አመራር ከአራቱም የተወጣጡ ነው። በእህትማማች ድርጅቶች ውስጥ አንድነት ከሌለ በአመራሩ መካከልም አንድነት የለም እና በእህትማማች ድርጅቶች ውስጥ ያለውን አንድነትና የአመራሩ አንድነት ላይ ይመስለኛል የሚሰሩት። እንግዲህ ሌላ ከዚህ ከሪፎርሙ ጋር ተያይዞ የሚነሱ አንዳንድ ጉዳዮች አሉ። የህዝባዊነትና የህዝበኝነት አጀንዳዎች ሁሉ ያለ ይመስለኛል። በጣም የሚያከራክሩ ናቸው። ለማንኛውም ኢህአዴግ ምን ደረጃ ላይ እንዳለና ራሱን በምን ደረጃ እንዳየ እንደ ጠንካራ ሆኖ ይቀጥላል ወይንስ አሁንም ችግር ውስጥ ነው ያለውን ማወቅ የምንችል ይመስለኛል። እንግዲህ ጉባኤው አሁን ነበር፣ ይሄ ነበረ ወቅቱ መካሄጃው። አሁን አልተካሄደም። እንግዲህ መቼ እንደሚካሄድም ሁሉ ይነግሩናል ብለን የምንጠብቀው አጀንዳዎቹንም
የመጨረሻ ጊዜያቸው ሁልጊዜ የመጨረሻ ጊዜያቸው ጳጉሜ ላይ ነው። አሁን ሰሞኑን ሰዓታችንም እያለቀች ነች። አንድ ደቂቃ አለችኝ። በዛቸውን በሱን ጨንቋጨውና በጳጉሜ ነው ዋናው ጉባኤያቸው የሚካሄደው። ሌሎቹ ድርጅቶች ስብሰባቸው የሚካሄዱበት ነው። በአብዮታዊ ዲሞክራሲና በሊበራል ዲሞክራሲ መሀል ያለ ፍጭት ያለ ይመስለኛል። እኔ ስገምተው እዛ ላይ የመለያየት አዝማሚያው ይታየኛል። ምን ያህል በምን አይነት ሊስማሙ በምን ያህል ልግባቡ ላይስማሙ ይችላሉ የሚለው ነገር እንደተጠበቀ ሆኖ ያንተን እይታ በ30 ሰከንድ ጨርሳት።
አዎ እንግዲህ እኔ ኢህአዴግ ውስጥ በአንተ ያልከው አሁን የሊበራል ዲሞክራሲ እና የአብዮታዊ ዲሞክራሲ የተካረረ ልዩነት ያለ አይመስለኝም። ሁሉም ዴቨሎፕመንታል ዲሞክራሲ ላይ አብዛኛው ያለ ይመስለኛል እና የሁለቱ ፍጭት ብዙም አይታየኝም። ከዛ ይልቅ ግን በጣም ጥቃቅን ጉዳዮች ጥቃቅን መሰረታዊ ያልሆኑ
አድማጮች እንግዲህ ሰዓታችንም እዚህ ላይ ተጠናቀቃለች። አሸናፊን ለተብሩ አመሰግናለሁ። መልካም በዓል እንዲሆን እየተመኘን ፕሮግራማችን ዛሬ እናጠቃለን። ኢትዮጵያ ድምጽ ሬዲዮ አገልግሎት ሳምንታዊ ዝግጅታችን እዚህ ስናጠናቀቅ በፕሮግራማችን ለመከታተል በድረገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምናችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። እስከሚቀጥለው ሳምንት ፕሮግራማችን ድረስ ደህና ሁኑ።
ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ።